ተከታተሉ።
ኤፍኤም አዲስ 97.1
ከመድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከመድር እስከ ህዋ
ሰላም የገር ልጆች እንደምን ሰነበታችሁ? ሳምንታዊው ከመድረስ ከዋ መሰናዷችን ነው ተጀምሯል። ባሳለፍነው ሳምንት ካርታ ላይ ትኩረቱን ያደረገው መሰናዶ ወደ እናንተ ማድረሳችን ይታወቃል። በዛሬው ዝግጅታችን ደግሞ ስለ ናሽናል ስፓሻል ዳታ ኢንፍራስትራክቸር NSDI የሚያወሳ መሰናዶ ወደ እናንተ እናደርሳለን። እስከ መራ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የቀድሞ ሴሴ ከተቋቋመበት ዘመን ጀምሮ ላለፉት በርካታ የስታቲስቲክስ መረጃዎችን በመሰብሰብ ጥቅም ላይ ሲያውል ቆይቷል። የአውኖ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት ከተለያዩ ዘርፎች ጋር ከሚሰራው ስራ ባሻገር መገናኛን መሰረት ያደረገ መረጃ ለተቋማት በማቅረብ ስራው ይታወቃል። የሳተላይት መረጃ ጥቅም ላይ የማይውልበት ዘርፍ አለ ለማለት አስቸጋሪ ነው። ለአብነት በጤና ተቋማት ብናነሳ የጂኦግራፊያዊ ስርጭታቸው ምን እንደሚመስል፣ ከዋና መንገድ በምን ያክል ርቀት እንደሚገኙና የሚሰጡትን አገልግሎት ጨምሮ መረጃ ከስፔስ ሳይንስና ከጂኦስፓሻል ኢንስቲትዩት በጥራት ማግኘት ይቻላል። የመረጃ ደግሞ ምን አይነት የጤና ተቋማት በየት ቦታ መስራት እንዳለባቸው ለመወሰንም የሚረዳ ነው። የሳተላይት መረጃ ለግብርና፣ ለማዕድን፣ ለከተማ ልማት፣ ለዋና መስኖ፣ በዩኒቨርሲቲው ለሚገኙ ተማሪዎች ጭምር አገልግሎት ለሚውል ነው። ለአንድ ሀገር የሳተላይት መረጃ ይህን ያክል ጠቀሜታ አለው ካልን ተደራሽ የሚሆንበት መንገድ እጅጉን ወሳኝ ጥያቄ ነው። የሳተላይት መረጃን የሚፈልጉ ሰዎች፣ ተቋማት፣ ተመራማሪዎች፣ የመንግስት አካላትና መሰል መረጃው የሚያስፈልጋቸው መኖራቸው ግልጽ ነው። ይህንን ታሳቢ በማድረግ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት መረጃዎችን ለተጠቃሚዎች ተደራሽ የሚሆኑበትን መንገድ አበልጽጓል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የፕላትፎርምና አፕሊኬሽን ልማት መሪ ስራ አስፈጻሚ አቶ በሪሁ አለማየሁ ጉዳዩን አስመልክቶ ተከታዩን ማብራሪያ ሰጥተውናል።
NSDI ከማለታችን በፊት የጂኦስፓሻል መረጃ ምንድን ነው የሚለው ትንሽ ብናብራራ ጥሩ ይመስለኛል። የጂኦስፓሻል መረጃ በመሬት ገጽና አካባቢ ስላሉ ሁኔታዎች፣ የመሬት መልክዓ ምድር፣ በመሬት አካባቢ ደግሞ ስለ አትሞስፌር ቴምፕሬቸር ምናምን የመሳሰሉ ከመሬት ጋር የተያያዘ መረጃ ማለታችን ነው። እነዚህ መረጃዎች ከስፔስ በሳተላይት፣ ከአየር በአውሮፕላን፣ ከመሬት በሰርቬይ መሳሪያዎች እና ስማርት የሆኑ ሴንሰሮች የሚሰበሰብ መረጃ ነው። ይሄ መረጃ ለተጠቃሚዎች ተደራሽ ሆኖ በእውቀት ላይ የተመሰረተ ውሳኔ እንዲወሰን እንዲያስችል መሰረተ ልማቶች ያስፈልጋሉ። ከነዚህ መሰረተ ልማቶች አንዱ የጂኦስፓሻል ዳታ መሰረተ ልማት ወይም NSDI የምንለው ነው። ይሄ NSDI የምንለው በዋናነት ፍሬምወርክ ነው። ይሄ ስርዓት ነገር ነው። በስታንዳርድ፣ በፖሊሲ፣ የሰው አቅም፣ ቴክኖሎጂ፣ ዳታ እና የዲጂታል ዲቫይስስ ሰርቨሮችና ተመሳሳይ ኔትወርክ ኢንፍራስትራክቸር የያዘ ስርዓት ነው። ይሄ ስርዓት በዋናነት መረጃ ተደራሽ ለማድረግ ነው የሚያገለግለው። ተደራሽ የሚደረገው መረጃ በሁለት መልኩ ሊሆን ይችላል። አንደኛው መረጃ በቀጥታ ሰዎች አክሰስ እንዲያደርጉ ፖርታል ተዘጋጅቶ አክሰስ እንዲያደርጉ ማድረግ ነው። በሁለተኛ ደረጃ ደግሞ ሲስተም ከሲስተም ጋር በመገናኘት ሲስተሞች በሁለት ሲስተሞች መካከል በሲስተም ደረጃ አፕሊኬሽን ፕሮግራሚንግ ኢንተርፌስ እንለዋለን። በዛ ኮሚኒኬት እያደረጉ ዳታ ኤንድ ኢንፎርሜሽን ሼር እንዲደራረጉ የሚያስችል ስርዓት ነው ማለት ነው። ይሄ ስርዓት ስታንዳርድ የሚያስፈልገው ከተለያየ ሶርስ ወይም ከተለያየ ምንጭ የሚሰበሰብ ዳታ ተናባቢ እንዲሆን ነው። ፖሊሲ የምንለው ደግሞ የሚያገለግለው ዳታ እንዴት ሼር ይደረግ፣ እንዴት ይጠበቅ፣ እንዴት ይሰብሰብ፣ እነዚህ ጉዳዮች የያዙ ለመወሰን የሚያስችለው ቴክኖሎጂዎቹ ቅድምና ያልኳቸው ቴክኖሎጂዎች ሰርቨሮቹ የኔትወርክ ኢንፍራስትራክቸር እና የመሳሰሉት ደግሞ መረጃዎች የሚቀመጡበትና ሼር የሚደረጉበት ማዕቀፍ ማለት ነው። ከተጀመረ ረጅም አመት ነው። በአለም አቀፍ ደረጃም በኢትዮጵያ ደረጃም ስራው ከተጀመረ ረጅም አመት ነው። በጣም ሰክሰስፉል ሆኖ ተሳክቶላቸው ኢምፕሊመንት ያደረጉት ያደጉ ሀገራትና ኤዥያን ፓስፊክ የምንላቸው ሀገራት በጣም በስኬት ሰርተውታል። ኢትዮጵያ ውስጥ ረጅም አመት ቆይቷል። ፖሊሲ ሳፖርት እዛም እዚህም ትንሽ ችግር እየገጠመው ረጅም አመት ቆይቷል። ከፖሊሲና ከስታንዳርድ አንጻር አሁንም ይቀረዋል። ስታንዳርዶች በተቋማችን ስታንዳርዶችን እያበለጸግን ነው። ፖሊሲም ጽፈና ኢንፍራስትራክቸሩ ግን አለን። ይኛ የዳታ ሰንተር ኢንፍራስትራክቸሩም አለ፣ ቴክኖሎጂዎችም አሉ። ያንን ተጠቅመን ፕላትፎርም አልምተናል። ይሄ የለማው ፕላትፎርም ወደ ስራ ለመግባት የሚያግደው ምንም እንትን የለም። ወደ ስራ መግባት ይችላል። ኦንላይን ፕላትፎርም ነው፣ ዌብ ቤዝድ ፕላትፎርም ነው። መረጃዎች በሁለት መልኩ ሼር እንዲደረጉ ያስችላል። ዳይሬክት አክሰስ ዳውንሎድ በማድረግ እንዲሁም ከሲስተም ጋር በመናበብ ሼር ለማድረግ የሚያስችል ስርዓት አሁን ተገንብተዋል ማለት ነው።
ናሽናል ስፓሻል ዳታ ኢንፍራስትራክቸር NSDI በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት መረጃዎችን ለተጠቃሚዎች ተደራሽ በማድረግ የበለጸገ ፕላትፎርም እንደሆነ በኢንስቲትዩቱ የፕላትፎርም እና አፕሊኬሽን ልማት መሪ ስራ አስፈጻሚ አቶ በሪው ገልጸውልናል። ምን አይነት መረጃ በምን ቅድመ ሁኔታ ለተጠቃሚዎች እንደሚቀርብም ተከታዩን አክለዋል።
ከተጠቃሚዎች የሚጠበቀው ሁለት ነገር ነው። ዳታዎቹ መጀመሪያ ክላሲፋይ መደረግ አለባቸው፣ መከፋፈል አለባቸው። ይሄ ማለት ምን ማለት ነው? ፐብሊክ አቬል የሚደረግ ፐብሊክሊ የሚለቀቅ ለህዝብ ለሁሉም ሰው የሚጠቀመው ዳታ ይኖራል። በላይሰንስ በፈቃድ በተቋማት መካከል የሚጋሩት መረጃ ይኖራል። ለውስጥ ተጠቃሚዎች ብቻ የሚጠቀሙ ዳታዎች ይኖራሉ። እነዚህ ሶስት ደረጃዎች አሏቸው። ለሁሉም ሰው ክፍት የሆኑ ዳታዎች ፐብሊክ ዳታ የምንላቸው፣ ለሁሉም ሰው የሚለቀቁ ዳታዎች ምንም አይጠበቅብሽም። ፕላትፎርሙ ላይ ይቀመጣሉ፣ ፐብሊክ ተብለው ታግ ይደረጋሉ። ማንኛውም ተጠቃሚ እነዚህ መረጃዎች እየወሰደ ለውሳኔ አሰጣጥ ለምርምር ሊጠቀምባቸው ይችላል። ethio.nsdi.gov.et የሚል ፕላትፎርም ነው። እሱም ፕላትፎርም ይሄን በመጻፍ ዳታዎቹ በነጻ አቬል የሚደረጉ ዳታዎች ዳውንሎድ እያደረጉ መጠቀም ይቻላል። ለምርምርም፣ ፕላን ለማድረግም፣ ኢቫሉዌት ለማድረግም፣ ሌሎች የውሳኔ የሚያስፈልጋቸው ጉዳዮችም መጠቀም ይቻላል ማለት ነው። ሁለተኛው በላይሰንስ ያልኩት ነው። በላይሰንስ ያልኩት በስምምነት በሁለት ተቋማት ስምምነት የሚደረገው ደግሞ ይሄ ፕላትፎርም እንዳለ ሆኖ ሀገራዊ ስርዓት ነው፣ ሀገራዊ ፍሬምወርክ ነው ልንፈጥር እያሰብን ያለ ነው። ኖዶች ይተከላሉ ማለት የዚህን ተመሳሳይ የሆኑ ለምሳሌ ይሄ ናሽናል ፕላትፎርም ነው ሁሉም ኖዶች የሚገናኙበት። በየዘርፉ ግን ይሄ ስርዓት ይተከላል። ለምሳሌ ባዮዳይቨርሲቲን የተመለከተ ዳታ ማኔጅ የሚያደርግ ወይም የሚያስተዳድር ተቋም ይሄን ስርዓት ይተክልና ዳታዎቹን በዛ ያስተዳድራል። ሌላ ተቋም ደግሞ አግሪካልቸር ዘርፍ በሶይል ዘርፍ የሚሰራ ይሄን ስርዓት ይተክላል። በውሃ ዘርፍ የሚሰራ ይሄን ስርዓት ይተክላል። እነዚህ ከተተከሉ በኋላ በውሃ አንዱን ውሳኔ ለመወሰን ተፋሰስ ዳታ ሊያስፈልግሽ ይችላል። ባዮዳይቨርሲቲ ሊያስፈልግሽ ይችላል። አፈር ሊያስፈልግሽ ይችላል። የህዝብ አሰፋፈር ዳታም ሊያስፈልግሽ ይችላል። ሶ እነዚህ ሲስተሞች ተናባቢ ሲስተሞች ይሆናሉ ማለት ነው፣ ይናበባሉ። የህዝብ አሰፋፈር ዳታና የውሃ ዳታ ተጠቅሞ ፕላስ የአፈር ውሃ ተጠቅሞ የመስኖ ፕሮጀክት ለማቀድ የሚፈልግ አንድ የልማት ተቋም ወይም የመንግስት አካል ከነዚህ ሲስተሞች በመናበብ ቅድም ባልኩት በኤፒአይ መልኩ ተገናኝተው ዳታውን አክሰስ አድርጎ መጠቀም ይችላል ማለት ነው። ሶ ይሄ ዳታ በላይሰንስ የሚገናኙበት በኤፒአይ የሚገናኙበት ሁኔታ ይሄ ነው። የመረጃው በዚህ ተደራሽ የሚደረግበት ዋናው ምክንያት ከዚህ በፊት በሲዲ በፍላሽ ዲስክ በምናምን ነው መረጃ ሼር የሚደረገው። የነበረው። አሁን ቴክኖሎጂው እያደገ ስለሆነ መረጃ በዚህ ሼር መድረግ መቻል አለበት ነው። አማራጮቹ እየሰፉ ያሉት ኦፕን ሶርስ የምንለው ወይም በጎ ፈቃደኞች የሚሰበሰብ ዳታ ነው እየሰፋ ያለው። በበጎ ፈቃደኞች የሚሰበሰብ ዳታ ተጠያቂነት የለውም ስልሽ፣ እኔ ለምሳሌ የሆነ ቦታ ወንዝ ሆኖ ወይም ወንዝ የሚሄድበት ቦታ ድልድይ ነው ብዬ ዳታ ልሰበስብ ይችላል፣ ልሰጣቸው ይችላል ማለት ነው። ለምሳሌ ለጉግልም ሌሎችም አሉ፣ የኦፕን ስትሪት ማፕ ባላለ ሌሎችም አሉ። ለነዚህ በበጎ ፈቃደኞች የሚሰበሰብ ዳታ ነው። በጎ ፈቃደኞች ሁልጊዜ ትክክለኛ ዳታ ይሰበስባሉ ማለት አይደለም። እነሱ የሰበሰቡት ዳታ በከተማ እድገት ወይም በሌላ ኢንፍራስትራክቸር ዝርጋታ ምክንያት ገጸ ምድር ሊቀየር ይችላል። ትላንትና የነበረ ሁኔታ ዛሬ ላይ ኖር ይችላል። በመንግስት ሲሆን ወይም ኦቶሪቴቲቭ ዳታ ነው የምንለው፣ በመንግስት ሲሆን እነዚህ ዳታዎች እያጣራ ሁልጊዜ በቀጣይነት ዳታ መሰብሰብ መቻል አለበት፣ በቀጣይነት እዚህ ፕላትፎርም ላይ መግባት መቻል አለበት። እንደዛ ሲሆን ትክክለኛ ውሳኔ፣ በእውቀት ላይ የተመሰረተ ውሳኔ ስንል አክቹዋሊ ቦታው ላይ አሁን ምን አለ፣ ምን ሁኔታ ነው ያለው የሚለው ለመመለስ ስለሚያስችል ነው። በነገራችን ላይ ይህ መረጃ ጠቃሚነቱ የሚያጠራጥር አይደለም። ምክንያቱም ምንም ነገር ቢሰራ መሬት ላይ ነው የሚሰራው ወይም መሬት አካባቢ ነው የሚሰራው። ምንም ነገር የሚከወነው መሬት ላይ ወይም መሬት አካባቢ ከሆነ የመሬትና የአካባቢው መረጃ መያዝ ማለት ምን ያህል ጠቀሜታ እንዳለው ማየት ይቻላል። የጤና ተቋማት ዝርጋታችን ምን ይመስላል፣ የት አካባቢ ጎድሎ አለ ብሎ ለመወሰን የሚያስችል መረጃ ስለሆነ፣ ተጋላጭ ማህበረሰቦች የት አሉ፣ ምን እርምጃ እንውሰድ፣ ምን የመከላከል እርምጃ እንውሰድ የሚሉ ውሳኔዎች ለመወሰን የሚያስችል መረጃ ስለሆነ ይሄ መረጃ በጣም ጠቃሚ ነው። ሶ ይሄን መረጃ ተደራሽ የምናደርግበት ምክንያት አንዱ ይሄ ነው። ተደራሽነቱ በተቀላጠፈ ቁጥር ውሳኔ አሰጣጣችን በጣም ፈጣን ውሳኔ የመስጠት እድል ይሰጠናል ማለት ነው። ከሲስተም ጋር የሚደረገው መረጃ ልውውጥ በጣም ቀላል ነው። ምን ነው የሚደረገው? እያንዳንዱ ሲስተም ብዙዎቹ ኖዶች የምናለማቸው እኛ ነን። ከላሳክ ጋር ተያይዞ ያነሳሽው ላሳክ የራሱ ባህሪ ስላለው ነው። በነፃ የተቀበል ነው ስለሆነ በነፃ ለሌሎች ተቋማት ስንሰጥ ሌሎቹ ተቋማት ወይም ሌሎቹ ተጠቃሚዎች ለሶስተኛ ወገን አሳልፈው እንዳይሸጡት ለመከልከል ነው። ውል ስላለን ከሰጪው ተቋም ጋር ከቻይና መንግስት ጋር ውል ስላለን ነው እንጂ ላሳክ ኦፕን ዳታ ነው ብለን ከወሰንን በእነሱ ፍላጎት በነፃ ይቀርባል ማለት ነው። ኦፕን ዳታ ነው ግን ደግሞ ምን ችግር አለው ማለት ነው? ውል አለን ከሌላ ጋር። ያ ነው ባለፈው ያየሽው ማለት ነው። ብሔራዊ ፕላትፎርም ነው፣ ብሔራዊ ስርዓት ነው ወይም ፍሬምወርክ ነው እየተፈጠረ ያለው። ዳታ አቬይል ለማድረግ አንደኛ የተጠቃሚዎቹ ዲማንድ፣ ከዚህ በፊት ዳታ በተለያየ ቦታ ነበር የሚቀመጠው፣ በግለሰቦች በተቋም ደግሞ ታጥሮ ነበር የሚቀመጠው። ኳሊቲ ባይኖረውም ትክክለኛ ውሳኔ ለመስጠት የማያስችል ሊሆን ቢችልም በተለያየ ዲስፐሬት በሆነ ቦታዎች ነበር የተቀመጠው ዳታ። አሁን ይሄ ቻሌንጅ እየፈጠረ ይሄዳል ማለት ነው ወደፊቱ። አሁን ይሄ ዳታ ለምሳሌ በ2005 የተሰበሰበ ዳታ እየተጠቀመ ሪሰርች የሚሰራ ሰው ሊኖር ይችላል። ከ2005 እስከ 2016 10 ምናምን ዓመት ግን በመሬት ላይ ብዙ ለውጦች አሉ፣ በጣም ብዙ ለውጦች። ስለዚህ ዳታ ዲስፐሬት በሆነ መልኩ የነበረ ስለሆነ ተጠቃሚዎቹ በቅርብ የሚያገኙት ዳታ የመጠቀም ትንደሲ ነበረ። ትክክለኛ ውሳኔ መወሰን ግን ካለብን አሁን እየሰራን እንዳለነው አይነት ፕላትፎርም ተሰርቶ ሜታዳታ ያለው ጊዜው የተነሳበት ጊዜ የተነሳበት ዓላማ በምን ሪዞሉሽን ነው የተነሳው የሚል ኢንፎርሜሽን የሚገልጽ ሁልጊዜ በቀጣይነት አፕዴት የሚደረግ ዳታ አስፈላጊ ሆኖ ይሄ ፕላትፎርም በጣም አስፈላጊ የሚሆነው ይሄን ለማድረግ ነው። ኢንፎርምድ ዲሲሽን ሜኪንግ ወይም ደግሞ በእውቀት ላይ የተመሰረተ ውሳኔ መስጠት የምንለው ይሄን ነው። የብሔራዊ ፕላትፎርም ወይም ብሔራዊ ስርዓት ነው እየዘረጋን ያለ ነው። ከሁሉም ተቋማት ጋር መገናኘት ያስፈልጋል። ሁሉም ተቋም የጂኦ ስፓሻል መረጃ መሬት ላይ እስክኖሩን ድረስ የመሬት መረጃ ያስፈልገዋል በየራሱ ዘርፍ። ስለዚህ ከሁሉም ጋር ነው የምንሰራው። የራሳችን ማዕቀፎች አሉ፣ ኮንፈረንሶች እናካሄዳለን። ለምሳሌ አንዱ የተቀናጀ የጂኦ ስፓሻል ኢንፎርሜሽን ስርዓት ወይም ፍሬምወርክ የሚባል ወደ ስራ እያስገባን ነው። አሁን ሀገር አቀፍ የጂኦ ስፓሻል ዳታ ሀብትም የሚባል ዲፋይን እያደረግን ነው። እኛ አይደለንም በዚህ ዘርፍ ያሉ ተቋማት ጠርተን አብረን ነው ዲፋይን ያደረግናቸው ያለነው። ስታንዳርዶች ለተያዩ ለነዚህ ዲፋይን ያደረግናቸው ወይም ደግሞ የዘረዘርናቸው ያሉ የለየናቸው ያሉ ዳታዎች ስታንዳርዶች ያዘጋጀንላቸው ስታንዳርዶቹን እናዘጋጃቸው በአገር አቀፍ ደረጃ ካሉ እዚህ ዘርፍ ላይ ከመተውኑ የመንግስት ተቋማት ዩኒቨርሲቲዎችን ጭምር ነው የምንሰራው። በዚህ ዘርፍ ዳታ የሚሰበስብ የሚጠቀም የሚያስተዳድር ተቋም ሁሉም የሚሳተፍበት ነው። ወደ ስራ ለመውረድ የዘገየበት አንዱ ምክንያትም ይሄ ነው። የስቴክሆልደር ኢንጌጅመንቱ ወይም ደግሞ የባለድርሻ አካላት ቅንጅቱ በሚፈለገው ደረጃ ማደግ ስላልቻለ ነው። ቁልፍ ስራችን የሚሆነው ከሁሉም ባለድርሻ አካላት ጋር አብሮ መስራት፣ በቀጣይነት አብሮ መስራት፣ ወደኋላ የቀሩ ካሉ ወደፊት የሚመጡበት ስርዓት በማበጀት እነዚህ ስራዎች እየሰራን አገር አቀፉን ተጠቃሚና የዳታ አምራች ወደ አንድ የምናመጣበት ስራ በመስራት ነው። ይህን በፍጥነት ወደ ህዝብ ወደ ተጠቃሚ የምናደርሰው።
ይህ መተግበሪያ ወደ ስራ ገብቶ የታለመለትን ለውጥ ማምጣት እንዲችል ሙሉ ሀሳቡን አቶ በሪሁ አለማየሁ እንደሚከተለው ገልጸውታል።
ከኤንኤችዲአይ አንጻር ወደ መሬት ወርዶ ሀገራዊ ፕሮጀክቶች እና የውሳኔ አሰጣጥ ስርዓቶች በጣም እንዲደግፍ የሚፈለግ ከሆነ ዋናው ቁልፍ ከሚባሉት ጉዳዮች አንዱ የፖለቲካል ሳፖርት የምንለው ወይም ደግሞ የውሳኔ ሰጪ አካላት የሚሰጡት ሳፖርት ነው። ይሄ ስርዓት ወደ መሬት እንዲወርድ ሀገር አቀፍ የስቲሪንግ ኮሚቴም ሊሆን ይችላል ወይም ካውንስልም ሊሆን ይችላል እንደዚህ አይነት አካል ያስፈልገዋል። ይሄን የሚያስተባብር ሀገር አቀፍ አካል ወይም አሬንጅመንት ከሌለ ወደ መሬት ለማውረድ በጣም አስቸጋሪ ነው የሚሆነው። ብዙ ባለድርሻ አካላት ነው ያሉት። በሚኒስትር መስሪያ ቤት ደረጃ ያሉ አሉ፣ በኮሚሽን ደረጃ ያሉ አሉ፣ በአስተዳደር ደረጃ ያሉ አሉ፣ ብዙ ናቸው። ስለዚህ ይሄ እነዚህን እንትን ሊያደርግ የሚችል እነዚህን ሊያስተባብር የሚችል ወደ አንድ ሊያመጣ የሚችል አንድ አሬንጅመንት ያስፈልጋል። ካውንስል ሊሆን ይችላል ወይም የብሔራዊ የስትሪንግ ኮሚቴ ሊሆን ይችላል። ይሄን ነገር ትግበራ የሚመሰረትበትና ወደ ትግበራ የሚገባበት ሁኔታ መኖር አለበት ብዬ አስባለሁ። ከዚህ ውጪ የኮሚኒኬሽን ስርዓቱ ነው። ሁለት ቁልፍ የሚባሉት አንደኛ የተቋማዊ አደረጃጀትና የኮሚኒኬሽን ስርዓቱ ነው። የኮሚኒኬሽን ስርዓቱም የስቴክሆልደር ኢንጌጅመንቱ ወይም ደግሞ የባለድርሻ አካላት ኢንጌጅመንት ያልነው የኮሚኒኬሽን ስርዓቱን የሚወስነው። ሶ የኮሚኒኬሽን ስርዓቱን ማስተካከል ያስፈልጋል። የኮሚኒኬሽን ስትራቴጂ አውጥቶ ለምሳሌ በአመት ሁለት ጊዜ ሊሆን ይችላል፣ አመት ሶስት ጊዜ ሊሆን ይችላል፣ በኮንፈረንሶች እና በወርክሾፖች እየተገናኙ በዚህ ጉዳይ ላይ መወያየት፣ አቅጣጫ ማስቀመጥ፣ ክፍተቶች መለየት፣ እነዚህ የመሳሰሉ ሁኔታዎችን ለማድረግ የኮሚኒኬሽን እንትን ያስፈልጋል። የኮሚኒኬሽን አሬንጅመንት ያስፈልጋል፣ ስትራቴጂም ያስፈልጋል።
በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ሲተላለፍ የቆየው ከምድር እስከ ህዋ መሰናዶ ይህንን ይመስል ነበር። የፕሮግራም አዘጋጅ ፍጹም ዓለም ነች። ያቀረብኩላችሁ ዳዊት አበበ ነኝ። እስከ ሳምንት ቸር ሰንብቱ።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ